ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በሲዳማ ዞን ጭሬ በዝናብ ምክንያት በደረሰ የመሬት መንሸራተት የ23 ሰዎች ሕይወት ማለፉን የሟች ቤተሰቦች ለአሜሪካ ድምፅ ገልጸዋል።
አባቱ፣ እናቱ፣ ልጆቹ አጠቃለው አንድ ቤተሰብ 14 ሰው።
ያልተፈቱ እስረኞች እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ጠበቂዎች ከዛ ውስጥ ወጡ ሕክምና እንዲያገኙ ብቻ ነው ምን ለምናቸው ማለት ነው።
ክሳቸው ተሰሩ ይፈታል ብሎ ታበቃ እንደገና ላይ ነጥሎ የኔ ልጅ ያስቀረበት ምክንያቱ አይገባኝም።
በምን መስፈርት እነዚህ ሰዎች እስካሁን ድረስ እስር ቤት እንደቆዩ ወደፊት እንዴት እንደሚቀጥሉ ለእኛ በጣም ግልጽ ነው። ይሄን ነው አጥብቀንም እኛ ለፍርድ ቤት እየጠየቅን ያለ ነው። ለራሳቸው ጠቅላይ አቃቢ ሕጉ ቢሮ ገብተን ራሳቸውን ጠቅላይ አቃቢ ሕግን አግኝተን አነጋግረናቸዋል።
የእስረኛ ቤተሰቦችና ጠበቆችን ድምጽ ነበር የሰማችሁት። ሙሉ ዘገባ አለ።
ሰሞኑን በሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት ዕድሜዋ ያረፈችው አንጋፋዋ ድምፃዊትና ክራር ተጫዋች ፀሐይ ወይም ፀሐይቱ በራሄን የተመለከተ ዘገባ አለን።
ፀሐይቱ በራሄ ካልክ መጀመሪያ ፍቅሪ በምን ተጀመረ? አዳምና ሔዋን ዓለም ከይተፈጠረ የሚል አላት። እሱ ደግሞ ሁሉ ሰው ነው የሚዘፍነው እና ፀሐይቱ በራኪ የኤርትራውያኖች ብቻ ሳይሆን እንደ የሀበሾቹ በሙሉ ታሪክ አድርጌ የማየው።
ዶክተር ሀብቶም ዮሐንስ የሙዚቃ ስራዋንና የኑሯዋን በህይወት በነበረችበት ዘመን የነበረውን አኗኗሯን በአጭሩ ገልጸውልናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም።
በዛሬው ዕለት የሚከበረውን የግንቦት 20 በዓል በማስመልከት የዩናይትድ ስቴትስ በውጭ ጉዳይ ሚኒስቴሯ በኩል የእንኳን ደስ ያላችሁ መልእክት አስተላልፋለች። በፕሬዚዳንት ዶናልድ ትራምፕና በዩናይትድ ስቴትስ ሕዝብ ስም ለኢትዮጵያውያን ሁሉ የመልካም ምኞት መግለጫዬን አስተላልፋለሁ በማለት የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ናቸው ዛሬ መልእክቱን ያስተላለፉት። የዩናይትድ ስቴትስና ኢትዮጵያ የቆየ ወዳጅነትና የጋራ ትብብር ያላቸው ሀገሮች መሆናቸውን ያመለከተው ይህ መግለጫቸው እዚህ ዩናይትድ ስቴትስ ነዋሪ በሆኑና ጠቃሚ አስተዋጽኦ በሚያደርጉ ኢትዮ አሜሪካውያን የሁለቱ ሀገር ወዳጅነት የጸና መሰረት እንዳለውም ጠቅሷል መግለጫው። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም በኢትዮጵያ የፖለቲካ ግልጽነት እንደጀመሩና የኢኮኖሚ ድል እንዳስመዘገቡም የሚናገረው ይኸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ ጠቅላይ ሚኒስትር አብይ ሙሉ የዩናይትድ ስቴትስ ትብብር እንዳላቸውም አረጋግጧል። መልካም በዓል። ዩናይትድ ስቴትስ ለጋራ ወዳጅነታችን ያላትን ቁርጠኝነት ታረጋግጣለች በማለትም መግለጫው መልእክቱን ይደመድማል።
ዩናይትድ ስቴትስ ዛሬ ሜሞሪያል ዴይ መንዴይን እያከበረች ነው። እናም ዛሬ ብዙ አሜሪካውያን ስራ አልገቡም፣ ተማሪዎችም ትምህርት ቤት አልሄዱም። ካለፈው አርብ ጀምሮ እስከ ዛሬ ያሉት ሶስት ቀናት ኦፊሳላዊ ያልሆነው የበጋው የእረፍት ጊዜ የሚጀምሩበት ቀናት ናቸው። ብዙ ቤተሰቦች በዛሬው ቀን ሽርሽር ይወጣሉ፣ ወደ ባህር ዳርቻና ወደ መዝናኛ ስፍራም ያመራሉ። ሜሞሪያል ዴይ በየአመቱ የሚከበረው በአውሮፓውያኑ የግንቦት ወር ሜይ የመጨረሻው ሰኞ ሲሆን እለቱም በዩናይትድ ስቴትስ ታሪክ ለሀገራቸው መስዋዕትነት የከፈሉ አሜሪካውያን የሚዘከሩበት እንዲሆን ተደንግጓል። የዩናይትድ ስቴትስ ምክር ቤት የዛሬው ቀን ብሔራዊ በዓል እንዲሆን የደነገገውም እንደ አውሮፓውያን አቆጣጠር በ1971 ዓ ም መሆኑ ይታወቃል።
የሰሜን ኮሪያና የዩናይትድ ስቴትስ ባለስልጣናት ከጦር እንቅስቃሴና ከጦር መሳሪያ ነጻ በሆነው ስፍራ ዛሬም ተገናኝተው ስለ መጪው የፕሬዚዳንት ዶናልድ ትራምፕና የፕሬዚዳንት ኪም ጆንግ ኡን ውይይት መነጋገራቸው ታውቋል። የስብሰባውን መሰረዝ ባለፈው ሐሙስ የተናገሩት ፕሬዚዳንት ትራምፕ አሁን ደግሞ ሲንጋፖር ውስጥ ለመጪው ሰኔ 5 ቀን የተያዘው ውይይት በታቀደው መሰረት ይካሄዳል ማለታቸው ተሰምቷል። ሰሜን ኮሪያ ብሩህ ተስፋ ያላት ሀገር እንደሞ ሆኗ አንድ ቀን ጠንካራ የኢኮኖሚና የምጣኔ ሀብት ሀገር እንደምትሆን በእርግጥ አምናለሁ ሲሉ በትዊተር ገጻቸው ላይ ፕሬዚዳንት ዶናልድ ትራምፕ አስፍረዋል።
በመጨረሻም ናይጄሪያውያን በመላ ሀገሪቱ በሚገኙ የመዝናኛ ስፍራዎች በየአደባባዮች በየመስሪያ ቤቶቹ ሜዳዎች ተሰባስበው የመጀመሪያውን ብሔራዊ የሐዘን ቀን ያሰቡ መሆናቸው ተነገረ። ይህ ሳይታሰብ ድንገት የተካሄደ የሐዘን ቀን የመንግስቱን ኦፊሻላዊ እውቅና እንዳላገኘም ታውቋል። ስብስቡ የተመረጠው በሲቪሉ ማህበረሰብ የመብት ተሟጋች ሲሆን አላማውም በመላው ናይጄሪያ እየተስፋፋ ነው ያሉትን አመጽና ግጭት ለመቃወም እንደሆነም ተመልክቷል። በአገሪው አቆጣጠር ከቀኑ 6 ሰዓት ላይ በሚሊዮኖች የሚቆጠሩ ናይጄሪያውያን ዘመዶችና ወዳጆቻቸውን በእርስ በእርስ ግጭት በጦርነትና በሽብርተኞች ካጡ ቤተሰቦች ጋር ሆነው የጽሞና ጊዜ ማሳለፋቸውንና የሞቱንም ማሰባቸው ታውቋል። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው በሲዳማ ዞን ጭሬ ወረዳ ሀሊላ መሎ ቀበሌ ገበሬ ማህበር ውስጥ በሚገኙ 3 መንደሮች በዝናብ ምክንያት በደረሰ የመሬት መንሸራተት የ23 ሰዎች ህይወት ማለፉን የሟች ቤተሰቦች ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝር አላት።
በዚሁ ዞንና ወረዳ ሀሊላ መሎ ፍንጩሃና ወሸረቤ በተባሉ መንደሮች ውስጥ በደረሰ የመሬት መንሸራተት በሁለት መኖሪያ ቤቶች የነበሩ 2 ቤተሰቦችን ጠራርጎ በመውሰድ የ23 ሰዎች ህይወት ማለፉን ያነጋገርናቸው የሟች ቤተሰቦች ገልጸውልናል። ቅዳሜ ማምሻውን ከፍተኛ ዝናብ ዘንቦ እንደነበር የተናገሩት የአካባቢው ነዋሪዎች ጥቂት ቆይቶ መሬቱ ተንሸራቶ ቤቶቹ ከነ ነዋሪዎቻቸው ወደ ገደል መግባታቸውን ገልጸውልናል። 14 ቤተሰብ አጥተዋል የተባሉት የአቶ ማርቆስ ማቴዎስ ቤተሰብ ነኝ ያሉ አንድ የአካባቢው ነዋሪ ማምሻውን በስልክ አግኝቼ አነጋግሬያቸው ነበር።
ሁለት ባለቤቱ ነው ደግሞ አንድ ባለቤት 14 ሲሆን ነው አንድ ቤተሰብ ማለት ነው። አንድ ቤተሰብ 14 ሲሆን ነው ሁለተኛ ቤተሰብ ደግሞ 8 ሲሆን
ነው። ከአንድ ቤተሰብ ነው እንደዚህ ሞተው?
ሁለት ቤተሰቦች ነው።
እሺ፣ ሁለት ቤተሰቦች ነበሩ?
አዎ፣ ሁለት ቤተሰቦች ነበሩ። አንድ ቤተሰብ ደግሞ የ8 ሲሆን ነው አንድ 14 ሲሆን
ነው። አባት እናት ልጆች ማለት ነው?
አባቱ እናቱ ልጆቹ አጠቃለው አንድ ቤተሰብ 14 ሰው።
አስክሬናቸው ተገኘ?
ደግሞ ሁለተኛው መሬቱ መንሸራተቱ በታች ያሉት ሌላ ጎረቤት የለም? አዎ። በ14ቱ ደግሞ ትንሽ ወደ ላይ ያሉት ነው። በላይ የተነሱት ወደ ታች ሲወርዱ በታች ያሉት 8 ነው። ደግሞ አጠቃላይ 23 ሲሆኑ ደግሞ እንደ ሁለት ቦታ ነው የተካፈሉት።
ምን ማለት ነው? ሁለት ቦታ ነው የተካፈሉት ማለት
አንድ ቤተሰብ ወደ ላይ ያሉት ማለት ነው። መሬቱ መንሸራተቱ በላይ እስከ ታች ነው የወረደች። ስትወርድ ወደ ታች ያሉ ቤተሰቦችን 8 ቤተሰቦች ነው ሞቱ ማለት ነው።
ህጻናት ልጆች ወጣቶች አሉበት?
አዎ፣ ህጻናት ብቶች ነው። ህጻናት አብዛኛ የነበሩት ህጻኖች ነው።
ከየቤተሰቦቻቸው ምንም ሰው አልተረፈም ማለት ነው? የተረፈ ሰው የለም? ከአንድ ቤት ውስጥ
አንድ ቤተሰብ 14 ሰው
የተረፈ ሰው የለም? ከነዛ ከ14 ውስጥ የተረፈ ሰው የለም?
አንድ ነበረች እሳ ተሰባብራለች እግሯ። እሳ እግሯ ተሰባብራለች፣ ግን ሌሎቹ ሞቷል። አንድ ሴታ ብቻ ናት የቀረች።
ከ8ቱ ቤተሰብ ውስጥስ
3 ቀርቷል ሳይሞት ማለት ነው።
አሁን የት ነው ያላችሁት?
እኛ እዛ ነው አለ ነው።
የት?
የእሳ የሜድፎ ቦታ ቀብር ተቀብረዋል። አሁን ሰዎቹ ስለመጡ እዛ ነው አለ ነው።
መቼ ተቀበሩ?
ትናንትና።
ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል?
ከዚህ በፊት እዚህ አካባቢ ሳይሆን ትንሽ ራስ ስላለ ነበር፣ ግን ሰው ሞተ።
ሌሎች የተጎዱ ሰዎች አሉ ከሞቱት ውጪ?
ሌሎቹ ደግሞ አልተጎዱ። ልጆቹ ግን መሬት መንሸራተት ሆኗል፣ መሬት አደጋ ደርሶበታል። ደግሞ ሰዎቹ ያልሞቱት ልጆቹ አሉ። አሁን 2 ቤተሰቦች ነው አደጋ የደረሰው።
ሌላ የአካባቢው ነዋሪ በበኩላቸው አስክሬናቸውን ለማውጣት አስቸጋሪ ሁኔታ ገጥሟቸው እንደነበር ገልጸውልናል።
በአስራን ሰዓት አካባቢው ዝናብ ዘም
እሺ
ከዝናብ ምክንያት የተነሳው መሬቱ ተፈነድቶ
እሺ
8 በክን ተሸፍኖ አገደሉት 14 ልጆቹ።
ቤቱ በምንድን ነበር የተሰራው?
በቀርካ ነው። ምንም አንድ ነገር ለቀረ ነገር የለም። የአካባቢ ልጆችን ወጥቶ ለፌዴራል ለክልል መንግስትን ህዝቡን አይቶ በጩኸቱ ምክንያትን መጥቶን ህዝቡ ነበር በአካባቢው ላይ መጥቶ ነበር። ሬሳን በሁለተኛ ቀን መሬቱን ቆፍሮ ስንት ነገር ስንት ተጨንቆ ከዛን አወጣውኝ።
በዚህ በዩናይትድ ስቴትስ አካባቢ የሚኖሩና የወረዳውን በተመለከተ መረጃን የሚያጠናክሩ ሰዎች እንደገለጹልንና በፎቶም በላኩልን የምስል ማስረጃ እንደሚያሳየው ከአደጋው ሟቾቹን ከጭቃ ውስጥ ለማውጣት የሚደረግ ርብርብን ነው። ይህንን በተመለከተ የሲዳማ ዞን የኮሚኒኬሽን ኃላፊ አቶ ጀጎ አገኘው የሚሰጡንን መረጃ ለማግኘት የእጅ ስልካቸው ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የጭሬ ወረዳ የኮሚኒኬሽን ኃላፊ አቶ ጥላሁን ጢሞቴዎስ የእጅ ስልክ ላይ እንዲሁ በጣም ረዘም ላለ ጊዜ ሙከራ አድርገን ነበር። የእሳቸውም ስልክ አይነሳም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ካቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎች ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ህግ ጽህፈት ቤት አቤቱታ ማቅረባቸውን ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ናት ያዘጋጀችው፣ ተከታተሉት።
የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ህግ ጽህፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የእናቴ ልጅ፣ አብረን እየሄድን ነበረ ሳሪስ አካባቢ የታሰረው ትላለች። በታህሳስ ወር 2008 ዓ.ም የታሰረበትን ሁኔታ ወደ ኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች።
በዛ ላይ የተሟላ ምግብ አግኝ ሁሉ ለሕክምና በዛ ላይ ተከልክሏል። ሕክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንት ቤትና ለዚህ ብቻ እንኳን መንቀሳቀስ አይችልም እና እኔ ለማን አካል እንደምችል መናገር እንደምችል ራሱ የት መሄድ እንዳለብኝ ግራ ገብቶኛል። ለማን አቤት እንደሚባል ማለት ነው። እኔ ምን በቃ ምን ብዬ ልንገርሽ። በዛ ላይ ገና የአንድ አመት ሕፃን ልጅ ስቶ ነው የታሰረው። ሚስቱ ይረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው እና በቃ አሁን የሚገልጽ ተቀጥሬ ነው በሰምዛም እያል በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኛል። አሁን እስኪ ምግብ ማቅረብ እንኳ ይከብዳል። እና ምንም በማያውቀው ጉዳይ ነው የተያዘው። እኔም ሳቀው አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ውስጥ ገባች ልጅ አይደለም። አብሬ እየተጓዝን ነው አፍነው የወሰዱ። ከዛ በኋላ ነው አካሉ እንደሆነ ስል አሁንም ያለበት ግን ፊቱ ስል ፊቱ እንዲህ የቆሳሰለ እያዩት እንኳ ሕክምና ምንት ማግኘት አይችልም። ተከልክሏል። ከእግሩ አልፎ ከክራንቻ አልፎ ፊቱ ላይ እንኳን የሚታየው ስንቁስ ላይ እና ለምን አቤት እንደሚባል ብቻ እንጃ ግራ ገብቶኛል።
መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች።
ይፈታሉ ተብሎች ስንዝዝራት ባወጡም እኔ በጉጉት ሄድኩ። ስሄድ ግን እንደገና ወደ ጨለማ ቤታ ዙሪያቸውን እንዲያገኙ ምንም በጣም እንትን አልተፈቱም። እኔ እስካሁን በባለፈው ከተፈቱት ጋር ይፈታሉ ብዬ በጉጉት ስለው ሁሉም ስመላለስ የነበረ እና ምለምለው በቃ በህይወት ወንድሜ እንዲፈታሉ በህይወት እያለ ወጥቶ ሕክምና እንዲያገኝ መድኃኒት አገኝም አላገኝም በቃ በህይወት ከዛ ውስጥ ወጥቶ ሕክምና እንዲያገኝ ብቻ ነው የምንለምናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ነው በህግ ውስጥ ተይዘሽ እኮ የተሟላ ነገር ማግኘት ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ሊሰማቸው ይገባል። ግን እንደዛ ምን እያዩት እንኳን እንዴ አክሊና አለማግኘት ማለት ከባድ ነው።
አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምርና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል።
መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰሰበት ክስ የሽብር ክስ ነው እና 10 አመት ፍርደኛ ነው። ከሌሎች ጓደኞች ጋር በሱ መዝገብ ውስጥ ባሉ 6 ተከሳሾች ውስጥ አንዱ የመጀመሪያው የሚጠራውም ስሙ የመጀመሪያው የክሱ መዝገብ የሚጠራውም እሱ ነው። በነ መቶ አለቃ ማስረሻ ሰጤ ተብለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅሊንጦ ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱ ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደተዘለለ ቀረና እስካሁን እስር ቤት ነው ያሉት። እንደውም ጭራሽ እንደ ፍርደኛ ከቂሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውሮ አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ ቂሊንጦ ያለው ማለት ነው።
ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል።
እነሱ የሚሉ ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ በኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሂዱና ለይቅርታ ቦርድ የይቅርታ ቦርዱ እንዳይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፍና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና ይቅርታ ቦርዱ እዛ መንገድ ይሄድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋለን። እናንተም ያንን አስረድታችኋል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል። ግን ምንም ምላሽ የሚሰጠን አካል አላገኘንም።
ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል። አቶ ፍታለማው ተሰማ በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል።
በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁን እንዲወርገ ጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ባለቤት ትዳር አለው ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና እሱንን ሕክምና ላገኝ አልቻልኩም። እኔም እንደዚህ አይነት ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ይጠየቁልኝ አቅርቡልኝ ነው እያለ ጠየቀ ያለ ሰውም ሕክምና ማግኘት አልቻልኩም፣ ሕክምና እንድታከም አድርጉ እያለ ነው ያለው አሁን ጥያቄው። እኛ የምንጠይቀው ደግሞ በቃ ይህን ነው። ፍትህ ካለ ፍትህ ለሁሉም ፍትህ እንድትሰጠው ሁሉ ለእሱም የጎደለው ፍትህ ለእሱም ፍትህ ይሰጠው፣ ሕክምና የሚያገኝልን ጉዳት ያደረሱበት አካሎች እንዲጠየቁልን እና እሱ እንዲፈታ ነው እየጠየቅን ያለ ነው።
ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋር በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ።
እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም። ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም። ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቂሊንጦ ሲቃጠ የግንቦት ሰባቱ ነን በኮ ተፈርዱ አልቁ አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው፣ በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ ከዘዋይ ነው በግፍ መጥቶ ዝም ብሎ ታስሮ ዝም ብሎ እዚህ መከራ የሚያሳዩ
አድማጮች። ጠበቆቻቸው እስረኞቹን በተመለከተ የሰጡትን አስተያየት ደግሞ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ ዘገባችን እናልፋለን። ሰሞኑን በሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት ዕድሜዋ ያረፈችው አንጋፏ ድምፃዊት ፀሐይ ወይም ፀሐይቱ በራይን የተመለከተ ዘገባ ነው ቀጣዩ ዝግጅታችን። ለዓመታት በኖረችበት ሮተርዳም ከተማ ውስጥ የጸሎትና የስንብት ስነ ስርዓት ተካሂዶ እንደነበር በስርዓቱ ላይ የተገኙ ለአሜሪካ ድምፅ ተናግረዋል። ስርዓተ ቀብሯም በኤርትራ በዚህ ሳምንት ይደረጋል ተብሏል። መስታወት አራጋው ዶክተር ሀብቶም ዮሐንስን ስለ አጠቃላይ የሙዚቃዋ ስራዋ አነጋግረዋለች።
ፀሐይቱ በራሂ ክራርን በመንደሯ ለነበሩ ድግሶችና ሰርጎች ላይ መጫወት የጀመረችው በጣም በለጋ እድሜዋ ነበር። ያዜመቻቸው ዜማዎችና ግጥሞች በጣት ከሚቆጠሩት በስተቀር በሙሉ የእሷ ድርሰቶች ናቸው። ግጥሞቿ የማህበረሰብ ለውጥንና ፍቅርን የሚሰብኩ ነበሩ። ዶክተር ሀብቶም ዮሐንስ በኔዘርላንድስ ነዋሪ ስለ ፀሐይቱ የሚያውቀውን አካፍሎናል።
መጀመሪያ ፍቅር
ሰራዬ አካባቢ አሁን ደቡብ የምንለው ያለን በኤርትራ ከዛ አካባቢ ነው የመጣችው። ለስራ ብላ እዛ ባሻውል የሚባለው ቦታ እየሰራች ነው ትኖር የነበረችው እስከ አይ ቲንክ 1977 በኤሮፓያን አቆጣጠር ወደ ኢኤልኤፍ ኤሪትሪያን ሊብሬሽን ፍሮንት እዛ ታጋይ ሆና እዛ ውስጥም እየዘፈነች ለብዙ ጊዜ ቆየች እስከ 1982 በኤሮፓያን አቆጣጠር። ምክንያቱ እንደምታውቂው በ1982 ኢፒኤልኤፍ እና ቲፒኤልኤፍ አብረው የኤሌፍን ከኤርትራ አባረሩት። እሷ ደግሞ ከእነሱ ጋር ስለነበረች ከኤሌፍ ወደ ሱዳን ወጣች ማለት ነው። ከሱዳን ቆይታ ግማሹ የኤሌፍ ከኢፒኤልኤፍ ስምምነት አድርጎ 1988 እዛ ቦሎኛ የሙዚቃ ዝግጅት አድርገው ከዛ በኋላ ነው ወደ ሆላንድ የመጣችው። እዚህ እንደ ብዙ ህዝብ እዛ አላደላ አንዳንድ እየሰራች ግን በሶሻል ሴኪሪቲም ትኖር ነበረ መሰለኝ። ከዛ በኋላ 1996 አይ ዶንት ሪመምበር ኤግዛክትሊ የዳች የሙዚክ ግሩፕ ከእሷ ጋር ሆነው ሙዚክ አሰረዋት። የድሮ ሙዚክና የአሁንም የዘፈነችው አንዳንድ ነበር፣ ስለ ሰላም ምናምን ዘፈነች። ሁለቱ ቮሊዩም አስወጣች እዚህ ሆላንድ ሁና። ከዛ በኋላ ወደ እዛ ፕሮግራሙ የቲቪ ፕሮግራም አደረጉት። ኤርትራ ተመልሳ ነበር። ኤርትራ ተመልሳ የነበረ ትኖረው የነበረት ቦታ አባሻውል በቃ በደንብ ተቀበሏት። ኤርትራም በቃ ምክንያቱ የታወቀች ሰው ስለሆነች አቶ ብርሃን ሰጊድ የሚባል የታወቀ ዘፋኝ አለ በኤርትራ በኢትዮጵያም። አቶ ብርሃን ሰጊድ ይዟት ወደ ኢትዮጵያ መጥቶ ነበር እና እዛ ሁናም ትዘፍን ነበር።
መቼ ነው ይሄ የሆነው?
ይሄ አይ ቲንክ 1968-70 ይሆናል በኤሮፓውያን አቆጣጠር እና በኢትዮጵያም የታወቀች ናት። ወጣት ያረጀ ሁሉ ስለ ፀሐይቱ በራሂ የማያውቅ ነገር የለም። በተለይ በተለይ አንድ ዘፈን ነበራት ወጣቱ ነው አስዋል። እሱ ደግሞ ምን ይላል መሰለሽ? አዋልደዬ ሴቶች ማለት ነው፣ አዋልደዬ ኪዳ አበዳ ሂዱና እበዱ፣ ምክንያቱ በሰማይ የለም ሜዳ። እና ይሄ ትልቅ ዲቤት አንስቶ ነበር ኤርትራ ውስጥ በተለይ አባቶቻችን እናቶቻችን፣ አረ እንዴት እንደዚህ አርጋ ትዘፍናለች? ሂዱ ሂዱና እበዱ። ግን እሱ በደንብ የታወቀ ዘፈን ነው በኤርትራ እስካሁን። አዋልደዬ ኪዳ አበዳ አብ ላዕላይ ሰማይ ዶ አሎ ሜዳ። ሌላ የነበራት ዘፈን ደግሞ የማጃሕጃሕ የሚባል የታወቀ ሰንተር አለ በአስመራ። ስለዛም የዘፈነች አለች አላደ። ብዙ ጊዜ ስለ ፍቅር ነው የምትዘፍነው የነበረችው። አየሁና ወደ አንተ ተመለስኩ የሚል ዘፈን አላት። ስለ አፍቃሪዋ ነው ብዙ አላደለ። በዛን ጊዜ የማትጠብቀው ከሴቶች በተለይ ሞር ሮማንቲክ የሆነ ዘፈኖች ነው የነበሯት። ለ ጸሐይቱ በራሄ ካልክ መጀመሪያ ፍቅሪ በምን ተጀመረ? አዳምና ሔዋን ዓለም ከይተፈጠረ የሚላላት እሱ ደግሞ ሁሉ ሰው ነው የሚዘፍነው። እና ጸሐይቱ በራሄ የኤርትራዊነት ብቻ ሳይሆን እንደ የሀበሾች በሙሉ ታሪክ አርግ የማይው ና አሁን የስንብት ስነ ስርዓት ነበር። እሁድ ኪዳነ ምህረት ቤተክርስቲያን የሚባል አለ እዛ ሮተርዳም።
ትላንትና ማለት ነው።
ትላንትና ቅዳሴው በኋላ ከፍትሐት ወደ ኤርትራ ሄዳለች። እና ነገ የቀብር ስነ ስርዓት ይሆናል። እና እንደምትጠበቀው ይህቺ ጸሐይቱ በራሄ የኤሌፍ ታጋይ ነው የነበረችው እንደ የማነ ባሪያ። አዎ እነሱ በጣም የታወቁ የህዝብ ዘፋኞች ስለነበሩ የማነ ባሪያ ትልቅ የቀብር ስነ ስርዓት ተደርጎለት እዛ የማርቲርስ ሴሜትሪ እዛ ነው የተቀበረው። አሁን ህዝብ እንደሚጠብቀው አናውንስ የሆነ ነገር የለም፣ ግን ህዝብ እንደሚጠብቀው እንደሰማው ጸሐይቱ በራሄም እዛ ጀግኖች መቃብር እዛ ትቀበር ይሆናል።
እንግዲህ ጸሐይቱ ከሙዚቃው ባሻገር እንደው የየለት ኑሮዋ ወይም ባህሪዋ ምን ይመስል ነበር? እንደው ጓደኞቿ ትላንትና
አው ታጋዮቹም ያነበብኩት ነበር የማቃቸው አሉ ከሷ ጋር የነበሩ በጣም ትዕግስተኛ እንደ እናቶቻችን ደግሞ ፈቃር በኃይል ፍቅር የነበራት ሰው ደግሞ ፌሚኒስትም ልንላት እንችላለን። ምክንያቱም የሴቶች መብት የምትታገል ሴት ነው የነበረችው እና በኃይል ነኝ መወዳት። ምክንያቱም እኛ ሳንወለድ ነው የጀመረችው 1958 1962 በአውሮፓውያን አቆጣጠር። እና በዛን ጊዜ ደግሞ በአበሻችን ባህል ሴት ሆና መዝፈን መጀመሯን እንኳን ትልቅ ትግል ነው። የመጀመሪያ ክራሯ ደግሞ ታሪኩ አምስት ክራር ነበሩ ከሱዳን የመጡ
ቤታቸው ውስጥ አምስት ክራር ነበሩ። እሷ ያደገችበት ቤት ውስጥ
አዎ። እና ያጎቷ ቤት ነው ያደገች አባቷ ታናሽ ሆና ስለሞተ እና ክራሩን የወሰደች መስፈን ጀመረች። የሷ ፋሚሊ አጎቷ ይሁን የሷ ቤተሰብ ግን ሽጉጥ አድርጎ እንኳን አስፈራራት ይባላል።
እንዳትዘፍን
ግን ፍላጎት ስለነበራት ደግሞ ድምጿ ሁሉ ደግሞ ራሷ ነው ትደርሰው የነበረች ዘፈኑ ከሁሉ ሁለት ምናልባት በሰው የተሰጣት በሌሎቹ የተሰጣት ነው እንጂ ሁሉ ራሷ ነው ትዘፍነው የነበረች። እና ሁሉ ጊዜ ፈቃር ሰው የምትረዳ በችግር ደግሞ ስላደገች ችግር ምን መሆኑ ስለምታቅ ሁሉ ጊዜ በፍቅር የምትመላለስ ሴት ነው የነበረችው።
በምን ህመም ነው የህይወቷ ያለፈው?
የአንድ ሳምንት የሚሆን ህመም ነው ናቸው የሚሉት። ብዙ አልታመመችም። እና የእርጅና ጉዳይ የድካም ጉዳይ የታሪኳን ሁሉ ስታዩ በትግል ነው ያለፈችው። በድህነት እንዳልኩሽ አባቷ ታናሽ ሆኖ ነው የሞተው። ከእናቷ ጋር ወደ አስመራ በሰራዬ አካባቢ ደቡብ ነው የምንለው አሁን ቋቲት የሚባል ቦታ ነው የተወለደችው ያደገችው። ከዛ በኋላ ትምህርት ተምራ ከካምቦን የሚባል እስከ አራተኛ ክፍል ይሆናል መስለኝ። ከዛ በኋላ ግን እናቷን ለመርዳት መስራት ጀመረች። አስመራ ማለት ነው። እዛ ናቸው አባ ሻውል ያደጉት።
ልጆች ወንድም እህት አላት? ትዳር መስረታ ነበረ?
እስካሁን ባገኘሁት ኢንፎርሜሽን ትዳር አልነበራትም፣ ልጆችም አልነበሯትም፣ የሏትም። ቤተሰብም እንደማቀው የላትም ማለት እንደ ወንድም እህት ያላት አይመስለኝም። ምክንያቱ ታናሽ ሁና ነው የሞተችው፣ የአባቷን የሞተው።
እሺ፣ በጣም ነው የማመሰግነው።
እኔም በልብ አመሰግንሻለሁ። አመጣ ጀመረች አዳምን
ይዋል አለም ተፈጥረች። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አዎ፣ በነገራችን ላይ ጸሐይቱን አድናቂዎች መጽናናትን እንመኝላችኋለን። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ እንዳትረሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። የስርጭት መሀንዲሱ እንግዲህ አብሮን ነበረ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገለ አሜሪካቲ